ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት በማይካደው በመለኮትነቱ ሰበብ ከኛ ጋር የተዛመደበትን የሚያስከደው ወንጀለኛ ወንጌል ሲጋለጥ በሚል ርዕስ ላይ ተመሰረተ ይሆናል። የጌታችን አማላጅነት የሚካድበት ትልቁ ምስጢርና ምክንያት ጌታ ኢየሱስ እርሱ አምላክ ነው የሚል መንፈሳዊ አቋም በመውሰድ እንደሆነ በተደጋጋሚ ሰምተናል። እንዲህ ያለው ትምህርት የኖስቲክና ያውጣኬ ቅልቅል ባህሪ ያለው እንደሆነ የትምህርቱ ይዘትና ባህሪ ያመለክታል። ኖስቲክ መናፍቃን ዓለም ሥጋ ሆነን በመካድ መለኮት ሥጋ መሆን አይችልም የሚል አቋም ያላቸው ነበሩ። ቁሳዊ የሆነ ነገር ሁሉ ከመንፈሳዊ ነገር የተጣላ አድርገው በማየት መንፈሳዊነት ከዚህ ቁሳ አካል ከሆነ ሥጋ መውጣትና ማምለጥ እንደሆነ የሚያስተምሩ ናቸው። ሐዋርያት በሐዋርያት ዘመን ወደ ቤተ ክርስቲያን ሾልከው በመግባት በሥጋ የተገለጠውን ጌታ በሥጋ እንዳልመጣ በማስተማር ቃልም ሥጋ ሆነን የሚጻረር ትምህርት ያስተማሩ ቤተ ክርስቲያንን ያውቁ ነበር። የጌታ ኢየሱስ ክርስቶስ ሐዋርያት እነዚህ መናፍቃን ለሚያነሷቸው የስተት ትምህርቶች በተለያየ መንገድ መልስ ሲሰጡ ነበር። በአንደኛ ዮሐንስ ምዕራፍ 4 ከቁጥር 2 እስከ 3 ላይ እግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንደሚመጣ ሰምታችኋል፣ አሁንም እንኳን በዓለም አለ በማለት ዮሐንስ የሚናገረው ጌታችን በሥጋ መምጣቱን የሚክዱትን በመግለጥ ማስተማሩ መሆኑን ልብ ማለት አለብን። መለኮትነትን ከሥጋ ማላቃቸው መልካም ይመስላል። ነገር ግን ሰውን ለማዳን ገንዘቡ ባደረገው ሥጋ አዳኛችን የሆነውን ጌታ መለኮት በሰማይ ነው፣ አካል በምድር ነው በሚል የተሳሳተ ትምህርት ቤተ ክርስቲያንን ሲያውቁ ነበር። የትምህርት ሐዋርያት የሃይማኖት መግለጫ አድርገው ከሚያምኑትና ከሚመሰክሩት ጋር የተጣላ ነበር። በአንደኛ ጢሞቴዎስ 3:16 ላይ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ሲሉ ጌታችን የአባቱ ነጸብረቅ ሆኖ የተገለጠው ኢየሱስ የመለኮት ሙላትን በሥጋ የገለጠ ጌታ መሆኑን የሚያሳይ ምስክርነትን መስጠታቸው ነበር። ሁለተኛው መናፍቅ አውጣኬ ነው። አውጣኬ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተወገዘ ትምህርትን ያስተማረ ሰው ነበር። በአውጣኬ አመለካከት ስለ ኢየሱስ ስንነጋገር ስለ መለኮታዊነቱ ብቻ እንጂ ሰው ስለሆነው ባህሪው መነጋገር አንችልም ባይ ነው። ከዚህ የተነሳ አውጣኬ ጌታችን ያለው ባህሪ አንድ ብቻ እንጂ ሁለት ባህሪ የለውም ከሚለው አቋሙ የተነሳ ችግር ላይ ራሱን የጣለ ሰው ነበር። አውጣኬ በኮንስታንቲኖፕሉ አርክ ቢሾፕ ክርስቶስ ሁለት ባህሪ ያለውን ተብሎ ሲጠየቅ የሰጠው መልስ ጌታችን ከመቀየጡ በፊት ሁለት ባህሪ ነበረው፣ ከተቀየጠ በኋላ ግን አንድ ባህሪ ነው ያለው አለ። በአውጣኬ ትምህርት መሰረት ማርያም የወለደችው እግዚአብሔርን ነው። ጌታችን የሚገልጸው እግዚአብሔር ተወለደ፣ እግዚአብሔር አደገ፣ እግዚአብሔር ተሰቃየ፣ እግዚአብሔር ሞተ በሚሉ አባባሎች ብቻ ነበር። ይህ የአውጣኬ አቋም ጌታችን ከድንግል ማርያም የነሳውን ወይንም የወሰደውን የሰው ባህሪውን እንደሌለ የሚቆጥርና ጌታችንን አምላክ ብቻ በማድረግ የሰው ባህሪውን የሚያስክድ አቋም ነበር። አውጣኬ ተወገዘው አምላክነቱን በማጉላት ጌታችን ሰው ሆኖ የተወለደበትን ባህሪውን የካደ ሰው ሆኖ ውጉዝ ከመአርዮስ የሆነ ሰው ሆነ። ዮሐንስ አፈወርቅ ግን ስለዚህ ሲናገር በሃይማኖተ አበው መጽሐፍ ላይ በምዕራፍ 62 ቁጥር 13 ላይ እንደዚህ ይላል፣ መለኮትን በባህሪው ታመመ ደከመ የሚሉትን ከአንዱ ከአፉ በሚወጣው ሰይፍ ያጠፋቸዋል። ይኸውም ፈራጅ ቃሉ ነው። ከአባቱ ባህሪ የሚለዩትን በክብር በስልጣንም ከርሱ ያንሳል የሚሉትን በጌትነቱ ከሚያወርሳት ከመንግስተ ሰማያት እርሱ ይለያቸዋል ያወጣቸዋል ይላል። ደግምላችኋለሁ ውድ አድማጮች፣ መለኮትን በባህሪው ታመመ ደከመ የሚሉትን ከአፉ በሚወጣው ሰይፍ ያጠፋቸዋል። ይሄ ማለት ኢየሱስ ክርስቶስ በሰው ባህሪው የታመመውን በሰው ባህሪው የቆሰለውን በሰው ባህሪው የሞተውን በመለኮት ባህሪው ታመመ ደከመ የሚሉትን ከአፉ በሚወጣ ሰይፍ ያጠፋቸዋል ይላል። ይሄ ማለት ምንድነው? ጌታችን ስለ ሰው ልጆች መከራ የተቀበለውና የሞተው ሞቶም የተነሳው ሰው በሆነበት ባህሪ እንደሆነ ለማስገንዘብ ነው። ስለሆነም ኢየሱስ ማን ነው የሚሉት ይህንን መካድ እንደማይችሉ ሊያስቡ ይገባቸዋል። ይህንንም አልካድንም ይሉ ይሆናል። ይሁን እንጂ ይሄ ጌታ ስለኛ መከራ የተቀበለበት የሰው ባህሪው ሞቶ ከተነሳ በኋላ የሚካድ ሆነን? የዮሐንስ አፈወርቅ ትምህርት የማይካድ ከሆነ በሚታመመው በሚሞተው ሥጋ ስለኛ መከራን ተቀብሎ ከሞት ከተነሳ በኋላ ኢየሱስ ክርስቶስ ከኛ ጋር አንድ የሆነበትን ከሞት የተነሳውን ሥጋ እንክዳለንን? ዮሐንስ አፈወርቅ በሃይማኖተ አበው መጽሐፍ ውስጥ እንደገና በምዕራፍ 62 በቁጥር 16 ላይ እርሱ አንዱ ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ሊቀ ካህናት አስታራቂ ሆነን እንጂ ስለኛም ሥጋውን መስዋዕት አድርጎ ወደ አባቱ አቀረበ እንጂ በታመመበት በሥጋው ለርሱ ገንዘብ ለመሆን አበቃን በማለት በዕብራውያን 9:28 እየጠቀሰ ይናገራል። ጌታችን ከድንግል ማርያም ሲወለድ በነሳው ሥጋ ስለኛ ሞተ እንደምንል ሞቶ ከተነሳና ከከበረ በኋላ ስለኛ ይማልዳል ማለት ስህተት ሊሆን ይችላልን? ጌታችን አማላጅ መሆኑን መጽሐፍ ቅዱስ የሚላቸውን በቀጣይ ጊዜ በሰፊው እናያቸዋለን። ነገር ግን ውድ አድማጮቼ አሁን እንድናየው በመፈልገው ጉዳይ ስር ይህን ጥያቄ የምንመልሰው ኢየሱስ ሞቶ ከተነሳ በኋላ ከመሞቱ በፊት ስለኛ ሞቶ ስለኛ ቆሰለ ስለኛ ኃጢአታችንን ተሸከመ እንደምንል ስለኛ ከበረ ስለኛ በአባቱ ቀኝ ተቀመጠ ስለኛ በዚያ ይታያል ስለኛ ወደ ሰማይ ገባ ማለት አንችልምን? በዚህ ነገር መልስ መስጠት ያለበት መጀመሪያ መጽሐፍ ቅዱስ ነው። ውድ አድማጮች ሐሰተኛ መምህራኑ የሚያስተምሩትንና የሚያደናግሩበትን ማላዘኛ ቋንቋቸውን ነጥለን በቃሉ ሰይፍ ለመገንጠል የሚያስችሉንን ጥያቄዎች ጠጋ ብለን ጠይቃለን። ኢየሱስ ስለኛ ሞተ ማለት ካልከበደን፣ ኢየሱስ ከአባቱ ጋር አስታረቀን ማለት ካልከበደን፣ ኢየሱስ በአባቱ ቀኝ ይማልዳል የሚለው የመጽሐፍ ቅዱስ ትምህርት ለምን ትክክል እንደሆነ አልተወሰደም? ይህን ጥያቄ ልምንጠይቀው መጽሐፍ ቅዱስ በገሃድ ያስተማረ ይሄ ትምህርት ተንጋዶ የተተረጎመ እንዴት ሊሰበክ ድፍረት ተገኘ? ከአባቱ ጋር ያስታረቀን ኢየሱስና በአባቱ ቀኝ የሚማልደው ኢየሱስ የተለያየ የሚያደርገውን ምስጢር እስቲ እንገሩን። ሲያስታርቀን ሳለ አምላክ አልነበረም ብለን እናምናለንን? አምላክ ሆኖ ማስታረቁ ካልተካደ ሌላ ጥያቄ እንጠይቃለን። አምላክ ሆኖ ያለ ሰውን ከአባቱ ጋር ያስታረቀው የሰውን ባህሪ ከገንዘቡ ካደረገው ከሥጋው የተነሳ አይደለምን? እንግዲህ በምድር ሳለ ከአባቱ ጋር እኛን ለማስታረቅ የበቃበትን የሰው ባህሪውን ሞቶ ከተነሳ በኋላ የለውም ብለን እንክዳለንን? ጌታችን ፍጹም ሰውና ፍጹም አምላክ ነው የምንለው ሞቶ ከመነሳቱ በፊትም ሆነ በኋላ አይደለምን? ሞቶ ከተነሳ በኋላ ያለውን ጌታ ፍጹም ሰው የሆነበትን አንክድም ካለን ኢየሱስ ማን ነው የሚለው ትምህርታችን እነዚህን ሁኔታዎች በደንብ ማስቀመጥ ይኖርበታል እንጂ መላእክት የሌለውን የተምታታ ትርጉም ያለ ቦታው የጠቀሰን ፍጹም አምላክ ፍጹም ሰውነቱን መጋረድና ማወናበድ አንችልም። ጌታችን በመድር ከአባቱ ጋራ ያስታረቀን ፍጹም አምላክነቱን ያልጣለ ደግሞም ፍጹም ሰው ስለሆነ ነው። ጌታችን በሰማይ የሚማልድልንም እንዲሁ ፍጹም አምላክና ፍጹም ሰው ስለሆነ ነው። ይሄንን የሃይማኖት አባቶች አላስተማሩምን? ነባቤ መለኮት ዘኢንዚናዙ ጎርጎሪዮስ እንዲህ ይላል፣ ሰው እንደመሆኑ መጠን ይማልዳል። በዚህ ስፍራ መማለድ የሚለው ቃል በይፋ ከተለመደው አባባል ማለትም ፍትህን የሚያረካ መፍትህን ከመፈለግ ጋር የተያያዘ አይደለም። ይህ ለማዳዊ አጠቃቀም ዝቅ የሚያደርግ ሐሳብ በውስጡ የሚያመለክት ይመስላል። ይህ አይሁን እንጂ ያማልዳል ማለት መካከለኛ ሆኖ ባለበት ኃላፊነቱ ስለኛ ይማልዳል ማለት ሲሆን፣ ልክ እንደዚሁ መንፈስ ቅዱስም በእኛ ፋንታ ስለኛ ይማልዳል ከሚለው ጋር የሚመሳሰል ይሆናል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው። ሰው በሆነበት ትስብእቱ በሚገኘው ኃይል እኔ የከበረውን አካሉን እስከሆን ድረስ አሁን በዚህ ሰዓት እንኳን ሰው እንደመሆኑ መጠን ለእኔ ድነት ይማልድልኛል። ምንም እንኳን ከዚህ በኋላ ሰው ሆኖ ባይወሰድም ማለትም ከኃጢአት በስተቀር በእኛ ያለው የአካል ልምምድ በእኛ እንደሆነ በእርሱ ያው ስለሆነ ከድንግል የነሳውን ሥጋ እስከ አሁን ድረስ ገንዘቡ ስላረገው እንደ ሰው ላለው በኢየሱስ አለን የምንለው ጠበቃ በእኛ ፋንታ በአባቱ እግር ስር ወድቆ የሚለምን ባሪያ አይደለም። ለመንፈስ ቅዱስ የማይገባውን በጥርጥር ላይ የተመሠረተውን የባሪያን መልክይታ አስወግዱ። እግዚአብሔር እንዲህ ያለውን ልመና አይፈልግም። ልጁም እንዲህ ለመሰለ ልመና ራሱን አይሰጥም። እንዲህ የመሰለው አስተሳሰብ ለእግዚአብሔር ፍትሃዊ ያልሆነ ነው። እንዲህ ሳይሆን ጉዳዩ እንድናምን የሚያደርገን የሚያበረታታንና ሰው ሆኖ በተሰቃየበት ስቃይና በቃሉነቱ ነው። ይህ ለእኔ ጠበቃ የሚለው ትርጉም እንዲህ ነው ይላል ጎርጎሪዮስ ገላግሌ። ጎርጎሪዮስ አይገስጸንምን? ለጎርጎሪዮስ ኢየሱስ ማን ነው? ለጎርጎሪዮስ ኢየሱስ ከድንግል ማርያም የነሳውን ሥጋ እስካሁን ድረስ ገንዘቡ አርጎ በአባቱ ቀኝ የተቀመጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በዚያ ሥጋ በቀራንዮ መስቀል ላይ ሞቶ እንዳስታረቀን በዚያ ሥጋ በሰማይ ስላለ መካከለኛና አስታራቂ ደግሞም አማላጃችን ነው። ልጁን ከመጀመሪያውም የሰጠን እግዚአብሔር አብ ስለሆነ እግዚአብሔር የእኛን ኃጢአት በየጊዜው እየተመለከተ የኢየሱስ ክርስቶስ በእግሩ ስር እየወደቀ ጎንበስ ቀና እያለ ይለምናል ማለት አይደለም። አማላጅ ሰው እንደመሆኑ መጠን፣ የእኛ ወኪል እንደመሆኑ መጠን፣ የእኛን ማንነት በራሱ ገንዘብ ባደረገበት መጠን ኢየሱስ በሰማይ ያለ ተስፋችን ነው። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም የሚለውን የአምላክ ቃል ፈርተን ንስሐን ንግባ። ኢየሱስ አይዘበትበትም። መጻሕፍትን አንብቦ ለመረዳት የኑሮ አቅሙ ያልፈቀደለትን የዋህ ሕዝባችንን በእንክርዳድ ትምህርታችን እያሰከርነው እንደ ዘበትንበት መቀጠል አንችልም። ሌሎችን ተሳስታችኋል ብለን በራሳችን አባቶች ትምህርት የማንታረም ከሆንን ትምህርታችን ድምጸ መረን እንጂ ድምጸ ተዋህዶ ሊሆን አይችልም። የኢየሱስ ወንጌል በክብር ደሙ የተነከረ ወንጌል ነው። ያንን ደሙን አንጠፍጥፈን ከወንጌል ውስጥ አናወጣውም። ያ ደም የጌታ ኢየሱስ ክርስቶስ ደም፣ ወንጌሉን ለውሶ ውብ ያደረገው ደም ከጌታ ከኢየሱስ ክርስቶስ ደም ሊለያይ አይችልም። ውድ አድማጮች የኢየሱስ ወንጌል በክብር ደሙ የተነከረ ወንጌል ነው። የተሻለውን በሚናገረው በዚህ ደም ተመርቆ የሚሰበክ ወንጌል ነው። የኤሊ ልጆች በእንስሳት ደም በተመረቀው መቅደስ እግዚአብሔርን እየናቁ ላደረጉት ኃጢአት ሊቀጣ ሲነሳ የተናገረው ቃል በእኛ እንዳይደርስ ያስፈራል። በቀዳማዊ ሳሙኤል 2:30 ላይ እንዲህ ይላቸዋል፣ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ፣ አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁ የናቁኝ ይናቃሉና ይህ አይሆንልኝም አለ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ አባት። የኢየሱስ ወንጌል በማርያም በጌታ እናት አይለወጥም። የኢየሱስ ወንጌል በመላእክት አይለወጥም። የኢየሱስ ወንጌል በሰማይ ቢሆን በምድር ባለ በማንም ፍጡር አይለወጥም። አውጣኬ በመለኮትነቱ ሰበብ የሰው ባህሪውን በማጉደል የደረሰበት ውግዘት እንዳለ ነው ያለው። ኢየሱስ ፍጹም አምላክና ፍጹም ሰው የሆነ ጌታ ነው። ኢየሱስ የሰው ባህሪውን ለዘላለሙ ገንዘቡ ያደረገ መጀመሪያና መጨረሻ የሌለው አምላክ ነው። ጎርጎርዮስ ያለውን በጥንቃቄ እንመልከት። ጌታችን አማላጅ መሆኑን በመጽሐፍ ቅዱስ የተነገረበትን ምክንያት ሲናገር ሰው እንደመሆኑ መጠን ይማልዳል በሚለው ሐሳብ ተመስርቶ ማስረጃ እንዳቀረበ አንርሳ። ውድ አድማጮች፣ የጌታችንን አማላጅነት ክደው የሚያስክዱ ጌታችንን ሞቶ ከተነሳ በኋላ አምላክ ብቻ እንደሆነ በመቁጠር ከድንግል ማርያም የነሳውን ሥጋ በትንሣኤው ማስነሳቱን የሚክዱ አይመስልምን? ይህ አንክድም የተከተባለ ኢየሱስ ማን ነው በማለት የተሰጠው ትምህርት ሁሉ እንዴት ነበር የቀረበው? ሕዝብ ሰምቶታል፣ ተቀርቶም በየቤታችን ይኖራል። ካላረምነው ከአፍ የወጣ አይመለስም። በንስሐ ግን ከሆነ እግዚአብሔር ይቅር ባይ ነው። ኢየሱስ ትልቅ ነው። የሰማይና ምድር ጌታ ነው። ኢየሱስ ሰማይና ምድርን በስልጣኑ ቃል የሚደግፍ የዘላለም መመኪያ ነው። በደሙ አንጽቶ የቀደሳቸውን በክብሩ ብርሃን ጨለማቸውን ያበራላቸውን ልባቸውን የወረሰውን ጌታ ከምእመናን ሕይወት አውጥተን ማን ልንተካላቸው ነው ይህን ሁሉ ትንቅንቅ የምናደርገው? ይህ የሚያከስረን እንጂ የሚያስከብረን አይደለም። ከኢየሱስ ወንጌል ጋር ተጣልቶ አጨራረሱ ያማረ ሰው የለም። እግዚአብሔር የንስሐ ጸጋና ልብ ይስጣል። ሂላሪ የሚባል የእግዚአብሔር ሰው በ315-367 ዓመተ ምህረት የኖረ የምዕራቡ ቤተ ክርስቲያን አትናቴዎስ የተባለ ሰው ነበር። እግዚአብሔር አብ ራሱን በክርስቶስ ኢየሱስ እንዴት እንደሚያሳየን ሲናገር እንዲህ አለ፣ በርሱ በኩል ካልሆነ በቀር ወደ አብ መድረስና መጠጋት የለም። ወደ እርሱም ቢሆን አብ ካልሳበን በቀር መጠጋት አንችልም። የእርሱን የእግዚአብሔር ልጅነት በመረዳት በርሱ የአብን ትክክለኛ ማንነት እንረዳለን። ስለሆነም ልጁን ስናውቅ እግዚአብሔር አብ ራሱ ይጠራናል። ወልድን ስናምን እግዚአብሔር አብ ይቀበለናል። በራሱ ማንነት አብን የሚያሳየን የአብን እውቀትና መረዳት የምናገኘው በርሱ ነው። ከልጁ ጋር አንድ ለመሆን ብንጣመር አብ በአባትነት ፍቅሩ ወደ ራሱ ይስበናል አለ። ይህ እግዚአብሔር ሰው እንደሚነግረን አብኛን ወደ ራሱ የሚስበን በአባትነት ፍቅሩ እንደሆነ እናያለን። የፍቅር የተገለጠበት ልጁን ሳንጠጋ ይህ መሆን ፈጽሞ እንደማይችል ያሳያል። ኢየሱስን አልቀንና አድምቀን የእርሱን ወንጌል የክብር ወንጌል በሰዎች ልብ እንዲያበራ ማድረግ አይገባንምን? ይህንን ካላደረግን የወንጀለኛ ወንጌል አገልጋዮች እንጂ የክርስቶስ ወንጌል አገልጋዮች አንሆንም። የጌታ ሐዋርያ